ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ ግንቦት 13 2010 ዓ.ም ተመረዝ ዝግጅታችን ጀመረ።
ጉዟችንን ስንወጥን መድረሻችንንም ማጤን ያስፈልጋል አሉ ጠቅላይ ሚኒስትር አብይ አህመድ።
ራይ ያለው ሰው ሊጓዝበትን መንገድ ፍጻሜውን የሚያይ መሆን አለበት። ሀብት የሚሰበስብ ሰው ለጤናው ግድ የለው እንደሆነ፣ ስልጣን የሚሰበስብ ሰው ለዜጋው ግድ የለው እንደሆነ ፍጻሜውን ማየት አይችልም ማለት ነው።
ዶክተር አብይ አህመድ ከሳውዲ ጉብኝታቸው መልስ በሚሊኒየም አዳራሽ ለተሰበሰቡ ወጣቶች ካደረጉት ንግግር የተጠነጨበ ነው የሰማችሁት።
ዝርዝሩ በአብይ ርዕስ ተይዟል።
ከምሽቱ ዋና ዋና ዜና መካከል ሰለሞን፣
ቦሌ ቡልቡላ አካባቢ ቦምብ ፈነዳ፣ የአፍሪካ ቀንድን የመታው ማዕበል ከ30 በላይ ሰው ገደለ፣ የአሜሪካና የቻይና የንግድ አየር እየተሻሻለ ነው፣ ትራምፕ ተሰልዬ ነበር ከነበረ ይጣራልኝ አሉ።
አመሰግናለሁ ሰለሞን። በሁለተኛው አጋማሽ ደግሞ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተዘጋጅተዋል።
ሰላም ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የዛሬ ሰኞ ግንቦት 13 2010 ዓ ም አስተናጋጆቻችሁ ሰሎሞን አባትና
ጤና ይስጥልን፣ እኔም አዲሱ አበበ ነኝ። ብርሃን ፕሮግራሙን ትመራልናለች።
መልካም ምሽት እንመኛለን። አሁን ወደ ዜናው እናልፋለን።
በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የዓይን እማኞች ለአሜሪካ ድምፅ ገልጠዋል። ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ማብራሪያ አልሰጠም። ትናንት ከምሽቱ 4 ሰዓት ላይ ከዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ ለጊዜው ከፍተኛ መደናገጥ ፈጥሮ እንደነበር እነዚሁ የዓይን እማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በዓይናቸው ከተመለከቱት መካከል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ አንዱ ናቸው። አነጋግረናቸዋል። ዝርዝር ያለ ዘገባ በመጽሔት ይቀርባል።
የአፍሪካ ቀንድ አካባቢን ባለፉት 2 ቀናት የመታው እጅግ የከበደ ዝናብ ያስከተለው የሐሩር አውራጃ ማዕበልና ውሽንፍር ለ30 ሰው ሞት ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋሪ የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለሥልጣናቱ አስታውቀዋል። በተለይ የሶማሊያን ዋና ከተማ ሞቃዲሾን የመታው ማዕበልና የወረደው ዶፍ ዝናብ 6 ሰው መግደሉን፣ ከ300 በላይ ቤቶችን ማጥለቅለቁን የከተማይቱ ከንቲባ አብዲራህማን ኦስማን ለቪኦኤ ገልጸዋል። በስተሰሜን ባለችው ተገንጣይዋ ሶማሊላንድ አውዳል፣ ሳህልና ሰላል አካባቢዎች ላይ ደግሞ ቢያንስ 25 ሰው መሞቱን ባለሥልጣናቷ የተናገሩ ሲሆን ከሰለባዎቹ አብዛኞቹ የሞቱት በደራሽ ጎርፍ ተወስደው መሆኑን የአካባቢዎቹ ነዋሪዎች አመልክተዋል። ሌሎች 27 ሰዎች የደረሱበት እስካሁን እንደማይታወቅና 12 ሰዎች መጎዳታቸውን የሶማሊላንድ ፕሬዚደንት ጽህፈት ቤት አስታውቀዋል። በከባዱ ዝናብ ወደ 670 ሺህ የሚደርስ ሰው መጎዳቱን፣ እጅግ የሰፉ ማሳዎች ላይ ያለ ሰብል መውደሙንና ከሶማሊላንድ የእንስሳት ሀብት 80% ያህል መውደሙንም የፕሬዚደንቱ ጽህፈት ቤት መግለጫ አስታውቆ ለግዛቲቱ ዓለም አቀፍ እርዳታ እንዲደርስ ተማጽኗል። ጅቡቲ ውስጥ 2 ሰዎች በከባድ ዝናብ ምክንያት መሞታቸውን፣ 20 ሺህ ሰው በዶፍና በጎርፍ መጎዳቱን፣ ሶማሌላንድ ውስጥ 10 ሺህ ሰው መፈናቀሉን፣ ፑንትላንድ ውስጥም የደረሰው ጉዳት ተጨማሪ የመኖሪያ ቤቶችና አሳ ማስገሪያ ጀልባዎችን ማውደሙን የኖርዌይ የስደተኞች ጉዳዮች ምክር ቤት የሚባለው ግብረሰናይ ድርጅት አስታውቋል።
ናይጄሪያ ውስጥ ላለፉት 3 ወራት ተዘግቶ የቆየው አሸባሪዎች ጥቃት ያደረሱበትና 109 ተማሪዎች የተጠለፉበት ትምህርት ቤት ተከፍቷል። ከተጠለፉት የሚበዙት ሴት ተማሪዎች ለቤቶቻቸው የተመለሱ ቢሆንም ወደ ዳፕቺ ትምህርት ቤት ልጆቻቸውን ለመላክ የደህንነታቸው ጉዳይ እያሳሰባቸው መሆኑን ወላጆች ተናግረዋል።
በመጽሔት ዝርዝር ዘገባ ይዘናል። ለዚህም ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። ፕሬዚደንቱ ዛሬ ማለዳ በትዊተር ባስተላለፉት መልእክት ቻይና ብዛት ያላቸው ተጨማሪ የእርሻ ምርቶችን ከአሜሪካ ለማስገባት ተስማምታለች። ይህም ገበሬዎቻችን ለብዙ ዓመታት ሳያገኙአቸው ከቆዩ በጣም ጥሩ ነገሮች አንዱ ነው ብለዋል። ዩናይትድ ስቴትስ እና ቻይና ወደ ውጪ በሚልኳቸው ሸቀጣሸቀጥ ላይ አዳዲስና ከባድ ታሪፎችን ከመጣል ለመቆጠብ መስማማታቸውንም የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቭ ምኑቺን አስታውቀዋል። ከዩናይትድ ስቴትስ ጋር ያለውን የንግድ ክፍተት ለማጥበብ ከቀድሞ የበዙ የአሜሪካ ምርቶችና ሸቀጣሸቀጦችን ለመግዛት ቤጂንግ ከትናንት በስቲያ ቅዳሜ በመስማማቷ ወደ አሜሪካ በሚገቡ የቻይና ምርቶች ላይ ከፍ ያለ ታሪፍ ላለመጣል ዋሽንግተንም በአጸፋው መወሰኗን ምኑቺን ገልጸዋል።
የዛሬ 2 ዓመት በተካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ወቅት የፖለቲካ ተነሳሽነት የታጀበ ስለላ በምረጡኝ ዘመቻ ቡድናቸው ላይ ተካሄዶ እንደሆነ እንዲጣራላቸው ፕሬዝዳንት ዶናልድ ትራምፕ ባሳደሩት ጫና የፍትህ መስሪያ ቤት ጠቅላይ መርማሪው ሁኔታውን እንዲያይ መጠየቁን አስታወቀ። ለምስራ ቤቱ ርምጃውን የወሰደው ፕሬዝዳንት ትራምፕ ትናንት ባስገቡት ደብዳቤ ፌደራሉ የምርመራ ቢሮ FBI በዘመቻቸው ውስጥ ሰርጎ ገብቶ እንደነበር ወይም አለመግባቱን፣ ገብቶ ከነበረም የፖለቲካ ምክንያት ይኖረው አይኖረው ምናልባትም በወቅቱ ከኦባማ አስተዳደር ከየትኛውም ባለስልጣን ቢሆን የተሰጠ መመሪያ ይኖር አይኖር እንዲጣራላቸው ከጠየቁ በኋላ ነው። ሩሲያ ባለፈው ፕሬዝዳንታዊ ምርጫ ወቅት እጆቿን አስገብታ እንደሆነ ያጣሩ ያሉትን ልዩ መርማሪ ሮበርት ሙለርን ስራ በቅርብ የሚከታተሉት ምክትል ጠቅላይ አቃቤ ሕግ ሮድ ሮዝንስታይን በሰጡት ቃል ማንም ቢሆን የፕሬዝዳንታዊ ምርጫው ዘመቻ ቡድን አባላትን አግባብ ለሌለው ምክንያት ሰልሎ ከሆነ ልናውቅና ተገቢውን እርምጃም ልንወስድ ይገባል ብለዋል።
የዩናይትድ ስቴትስ የስለላ ተቋም CIA የመጀመሪያይቱ ሴት ዋና ዳይሬክተር ዛሬ ቃለ መሐላ ፈጽመው ስራ ጀመሩ። ከዋና ከተማይቱ ዋሽንግተን ዲሲ ወጣ ብሎ በሚገኘው የCIA ጠቅላይ መስሪያ ቤት ውስጥ በተካሄደው ስነ ስርዓት ላይ የተገኙት ፕሬዚደንት ዶናልድ ትራምፕ ሚስ ሃስፐልን ይህችን ሀገር እጅግ ድንቅ በሆነ ችሎታና መሰጠት ያገለገሉ በጣም ልዩ ሰው ሲሉ ጠርተዋቸዋል። ሃስፐል የCIA ዳይሬክተር እንዲሆኑ የሕግ መወሰኛ ምክር ቤቱ ባለፈው ሐሙስ ሹመታቸውን ያጸደቀላቸው 54-45 በሆነ ድምጽ ነበር። ሃስፐል ባለፈው ወር ወደ ውጪ ጉዳይ ሚኒስትርነት የተዛወሩትን የቀድሞ አለቃቸውን ማይክ ፖምፔዮን እንዲተኩ የቀረበውን ሹመት 6 ዴሞክራቶች የደገፉ ሲሆን 2 ሪፐብሊካን ሴናተሮች ተቃውመውታል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለአዲስ የኒውክሌር ድርድር ከኢራን እንጠብቃለን ያሏቸውን ጉዳዮች ዝርዝር አወጡ። ኢራን ጠባይዋን ካልቀየረች ምጣኔ ሀብቷን የሚያፈራርሱ ማዕቀቦችን እንጥላለን ሲሉም የውጭ ጉዳይ ሚኒስትሩ ዛሬ የወግ አጥባቂ ቅርስ ድርጅት በተባለ ተቋም ስብሰባ ላይ በተናገሩበት ወቅት ዝተዋል። በአዲስ መልክ በሚዘጋጅ ውል ኢራን ኒውክሌር የጦር መሳሪያ የመስራት ሐሳቧን እስከ ወዲያኛው እንድታስወግድ፣ ተምዘግዛጊ ሚሳኤሎችን የማምረት እሽቅድድሟንም እንድታቆም፣ በመላ መካከለኛው ምስራቅ ውስጥ ከምታካሄዳቸው የማተራመስ አድራጎቶችም እንድትታቀብ እንፈልጋለን ሲሉም ፖምፒዮ በአጽንኦት ተናግረዋል። ኢራን አቅጣጫዋን የማታስተካክል ከሆነም እስከ ዛሬ ታይቶ የማይታወቅ የገንዘብ ማዕቀብ እንጥልባታለን ብለዋል።
ፓራጓይ ኢየሩሳሌም ላይ ዛሬ አዲስ ኤምባሲ ከፈተች። ባለፈው ሳምንት እጅግ የከበደ ዓለም አቀፍ የፖለቲካ ውጥረት ከፈጠረው የዩናይትድ ስቴትስ እርምጃ ወዲህ ፓራጓይ ኢየሩሳሌም ላይ ኤምባሲ የከፈተች ጓቴማላን ተከትላ 3ኛ አገር ሆናለች። የፓራጓይ ፕሬዚደንት ኦራሲዮ ካርቴስ በመክፈቻው ስነ ስርዓት ላይ ባደረጉት ንግግር ኤምባሲያቸውን ከቴል አቪቭ ወደ ኢየሩሳሌም ማዛወራቸውን ታሪካዊ ብለው የጠሩት ሲሆን እርምጃው በፓራጓይና በእስራኤል መካከል ያለውን ግንኙነት ያጠናክረዋል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የፓራጓይን ውሳኔ አድንቀዋል። ዜናው አበቃ።
በዜና የጀመረው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 4 ሰዓት ይቀጥላል።
መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ሰለሞን አባተና
እኔም አዲሱ አበበ ነን። አሁን ወደ ዕለቱ አብይ ርዕስ እንገባለን።
ጠቅላይ ሚኒስትር አብይ አህመድ ዴሞክራሲያዊ ስርዓትን ለመገንባትና ሙስናን ለመዋጋት ለደምቢዶሎ ከተማና ለቄለም ወለጋ ዞን ህዝብ ጥሪ አቀረቡ። የሳዑዲ አረቢያና የአረብ ኤሚሬትስ ጉብኝታቸው የተሳካ እንደነበር አስታውቀዋል። መለስካቸው አማህ ዝርዝር ይዟል።
ጠቅላይ ሚኒስትር አብይ አህመድ ትናንት ከደምቢዶሎ ከተማ ነዋሪዎች ጋር በነበራቸው የውይይት መድረክ መንግስታቸው ለህዝቡ ሮሮ መልስ ለመስጠት ያለውን ቁርጠኝነትና በተሻለው አቅም ሁሉ ለማገልገልም ያለውን ፈቃድ ማረጋገጣቸውን የኢትዮጵያ ዜና አገልግሎት ዘግቧል። ጠቅላይ ሚኒስትሩ በዚሁ መድረክ ላይ የደምቢዶሎ ከተማና የቀለም ወለጋ ዞን ህዝብ በሀገሪቱ የዲሞክራሲ ስርዓትን ለመገንባት ሙስናንና የመልካም አስተዳደር እጦትን ለመዋጋት ህዝቡ የራሱን ድርሻ እንዲወጣ ጥሪ አቅርበዋል። እንደ ኢትዮጵያ ያለች ሀገር ሁሉን አቀፍ ለሆነ ልማት ሀገራዊ አንድነት ማህተምና መሰረት ነው ያሉት ዶክተር አብይ የአካባቢው ህዝብ ይህንን አንድነት በማጎልበት ረገድ የራሱን ድርሻ እንዲያበረክትም አስገንዝበዋል። የኢትዮጵያ ዜና አገልግሎት አክሎም ጠቅላይ ሚኒስትሩ በጋምቤላ ክልል ቀጣዩን ጉብኝት እንደሚያደርጉ አመልክቷል። ጠቅላይ ሚኒስትር አብይ አህመድ ትናንት ወደ ደቡብ ምዕራብ ኢትዮጵያ ከማምራታቸው በፊት ግንቦት 11 ቀን 2010 ዓ.ም ቅዳሜ ምሽት በሳውዲ አረቢያና በተባበሩት አረብ ኤሚሬትስ ያደረጉትን ጉብኝት ፈጽመው አዲስ አበባ ገብተዋል። እርሳቸው እንዳሉት ከአውሮፕላን ወርደው የተገኙት ሚሊኒየም እየተባለ የሚጠራው አዳራሽ ይጠብቃቸው ወደ ነበረው ስብሰባ ነበር። የስብሰባው ዓላማም ለወጣቱ ትውልድ አዲስ ርዕይና አዲስ አታይ ለማካፈል እንደሆነ ተናግረዋል።
ራዕይ ያለው ሰው የሚጓዝበትን መንገድ ብቻ ሳይሆን ፍጻሜውን የሚያይ መሆን አለበት። ሀብት የሚሰበስብ ሰው ለጤናው ግድ የለው እንደሆነ፣ ስልጣን የሚሰበስብ ሰው ለዜጋው ግድ የለው እንደሆነ ፍጻሜውን ማየት አይችልም ማለት ነው። አዲሱ ቪዥን ኢትዮጵያ አንተ ናት ብሎ የተነሳበት ዋናው ምክንያት ሀብታችንን ማወቅ፣ ሀብታችንን ማክበር፣ በሀብታችን መጠቀምና መለወጥ ስለሚያስፈልግ ነው።
ጠቅላይ ሚኒስትር ባደረጉት ንግግር ጫና አድርገው ያስገነዘቡት አሁንም አንድነትን ነበረ። ያለንን ስናከብር፣ ስንጠቀምበት፣ ስንደመር ምን ያህል ክብር እንዳለን በአንድ ወር ጊዜ ውስጥ አይተናል ብለዋል። ጠቅላይ ሚኒስትር አብይ አክለውም በዚህ ምክንያት የሳውዲ አረቢያ መንግስት በብዙ ነገር መስመር ተሻግሮ ሊያግዘን ወስኗል ብለዋል። ጠቅላይ ሚኒስትር አብይ በሁለቱ አገሮች ባደረጉት ቆይታ የተገኘው ውጤት በአንድነት የመስራት ውጤት የታየበት እንደነበረም አረጋግጠዋል። በተለይ በሳውዲ አረቢያ ባደረጉት የሥራ ቆይታ አብዛኛው ጥያቄያቸው አዎንታዊ መልስ እንዳገኘም ጠቁመዋል። በሳውዲ አረቢያ ከታሰሩት ኢትዮጵያውያን 1000 የሚሆኑት ወደ ሀገራቸው በዕለቱ መግባት እንደሚጀምሩም አስታውቀው ነበረ። ሼህ መሐመድ አሊ አላሙዲን በተመለከተ ግን ይህንን ብለው ነበረ።
የሼህ አላሙዲን መታሰር በዓለም ላይ ያሉ ዲያስፖራዎች ሁሉ አጀንዳ መሆን አለበት። ምክንያቱም ኢትዮጵያ አንተ አንቺ ከሆንሽ አንድ ኢትዮጵያ ታስራለችና፣ ኢትዮጵያ ስትታሰር ዝም ማለት የሚያስችለው ሌላ ኢትዮጵያ መኖር የለበትም። የጀመርነውን ዲፕሎማቲክ ጫና በማስቀጠል ጊዜውን መናገር ቢቸገርም በቅርብ ጊዜ ውስጥ ወደ ሀገራቸው እንደሚመለሱ እርግጠኛ ሆኜ እናገራለሁ።
ሀገራዊ አንድነትን ለማምጣት ባለራዕይ መሪዎች እንደሚያስፈልጉ ያስገነዘቡት ዶክተር አብይ መሪና ራዕይን እንዲህ አገናኝተውታል።
መሪ ተከታዩን የሚፈጥረው በውስጡ በተፈጠረ የራዕይ ብርሃን ነው። በውስጡ ያለውን ብርሃን እየገለጠ ጨለማ እየገፈፈ ተከታዩን ማስከተል ሲችል ነው። ራዕይ የሌለው መሪ ነጂ መሆን ይችላል እንጂ መሪ መሆን አይችልም። አንድን ህዝብ ከአንድ ቦታ ወደ ሌላ ቦታ የሚነዳ ፍጻሜውን የማያውቅ ከንቱ ተጓዥ ነው የሚሆነው። ባለራዕይ መሆን የሚያስፈልገን መንገዳችን እንድንወስን ፍጻሜያችንም እንድንወስን ጭምር ስለሆነ መሪ ራዕይ ያስፈልገዋል። ግን ያ መሪ ማን ነው? መሪ ማን ነው? ለኢትዮጵያ መሪ የምንለው ማንን ነው የሚለውን ጉዳይ ማወቅ ያስፈልጋል።
በኢትዮጵያ የሚታወቀው መሪ የፖለቲካ መሪ መሆኑን አስታውሰው ይህ ትክክለኛ አስተሳሰብ ወይም አታይ እንዳልሆነም ሞግተዋል። በእሳቸው አመለካከት በህብረተሰብ ውስጥ የሞራል፣ የእውቀት፣ የጥበብና የመሳሰሉት መስኮች መሪዎች እንዳሉ አውስተዋል። የፖለቲካ መሪ ተመሪም ጭምር መሆን እንዳለበት አስገንዝበዋል።
የቤተሰብ መሪዎች ወላጆች ናቸው። የሰላም መሪዎች ፖሊሶች፣ ወታደሮች ናቸው። የፍትህ መሪዎች ዳኞች፣ የህግ ባለሙያዎች ናቸው። በእነዚህ የሚመራ እነዚህን ደግሞ የሚመራ መሪ ያስፈልገናል። ያ የፖሊሲ መሪ ይባላል። የህግ መሪዎች የፖሊሲ መሪውን በህግ መምራት ካልቻሉ ከህግ በላይ ከሆነ መንዳት እንጂ መምራት አይችልም። በህግ የሚገዛ በህግ የሚዳኝ በህግ ስር መሆኑን የሚያቅ መሪ መሆን ያስፈልጋል ይገባል።
ጠቅላይ ሚኒስትር አብይ በዚህ መድረክ ባደረጉት ንግግር ከፍተኛ ትኩረት የሰጡት ወጣቱ ክፍል ሊደረግለት የሚገባውን ክብካቤና እርሱም ያለበትን ኃላፊነት ምን እንደሆነ ያስገነዘበ ነበር። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በቀጣዩ ዘገባም እዚያው ኢትዮጵያ እንቆያለን። በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የአይን እማኞች ለአሜሪካ ድምጽ ገልጠዋል። ቀደም ሲል በዜናው እንዳመለከትነው ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ግን ዝርዝር ማብራሪያ አልሰጠም። እስክንድር ፍሬው ነው የተከታተለው።
ፍንዳታው የደረሰው ትናንት ከምሽቱ 4 ሰዓት አካባቢ መሆኑን የአይን እማኞች ገልጸዋል። ቦሌ ቡልቡላ ተብሎ የሚጠራው አካባቢ ዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ በጊዜው ከፍተኛ መደናገጥ ፈጥሮ እንደነበርም እነዚሁ የአይን እማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ በአይናቸው ከተመለከቱት አንዱ ደግሞ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ናቸው። በቅርቡ ከስር ከተፈቱት የፓርቲው አመራሮች አንዱ የሆኑት አቶ አዲሱ ለአሜሪካ ድምጽ እንዳስረዱት ፍንዳታው የደረሰው እርሳቸው በአካባቢው በማለፍ ላይ እንዳሉ ነው።
ትላንት እንደምታውቀው ቀኑ ይሁድ ነበር። እኛ ደግሞ ሰርግ ተጠርተን ነበር። እኔና ዶክተር መራራ አንድ ሰርግ ላይ ተሳትፈን እዛ ሰርግ ቤት ትንሽ አምሽተን ነበር ወደ 3 ሰዓት አካባቢ
ከምሽቱ 3 ሰዓት አካባቢ
ተላይተን እሳቸውም ወደ ቤታቸው እኔም ወደ ቤቴ ሄድኩኝ። ከዛ መኪና ኮንትራክት መኪና ይዤ ነው ወደ ቤት እየገባሁ ነበረው። ቤት አካባቢ ሲደርስ ተለይቼ ወርጄ በእግር ወደ ቤት ወክ እያረኩ ነበር። በግምት ወደ 50 ሜትር ሲቀበር አካባቢ ዓለም ካፌ የሚባል ቦታ አካባቢ
ቦሌ ቡልቡላ የሚባል ተብሎ የሚጠራው የአዲስ አበባ አካባቢ ማለት ነው።
አዎ፣ ቦሌ ቡልቡላ የሚባል በሰፈር ዓለም ካፌ ነው የሚባለው ቦታው። እዛ አካባቢ ሲደርስ ድንገት ከባድ ፍንዳታ ይፈጠራል። ከባድ ፍንዳታ እንደተፈጠረ ሰዎች ሲሯሯጡ ያለውኝ እኔም ደንግጬ ስለነበር ወደ ጨለማ ወዳለበት አካባቢ ሸሸውኝ። ፊቴ ላይ እንደዚህ አፈር አለበሰኝ እንዲህ አሽዋ ምናምን ፊቴ ላይ ግልብጥ ስል ደንግጬ ሮጥኩኝ። እዛ በኋላ የገጠረ ነገር የለም። እኔ ሸሽቼ ወደ ቤት የገባሁኝ ቤት ውስጥ ያሉ ልጆች ጉዳዩ እንዲያጣሩ ሄዶ ምናምን እንዲያዩ ነገርኳቸው። በዛ መሰረት ልጆቹ ወጥቶ አካባቢ ሰው ግር ብሎ ወጣ። የከተከሰተ በኋላ እዛ ሲደርሱ ፖሊሶች ወደ 4-5 የሚደርሱ ሰዎችን መኪና ላይ እንደጫኑ ጫጫታ እንዳለ።
መኪና ላይ የተጫኑት ሰዎች የቆሰሉ ናቸው ወይስ የተጠረጠሩ ናቸው? አንተ ባለ መረጃ
የተጠረጠሩ ሰዎች ናቸው። ሲሮጡ የነበሩ የሚሯራጡ ሰዎች አሉ። እነዛ ሰዎች ናቸው።
ከነዛ መሀል ነው አራቱን ቁጥራቸው በግምት 4 የሚሆነውን ፖሊሶች የጫኑት?
ያ የጫኑት እነዚህ ናቸው። ከኋላም ግን እዛ አካባቢ የወደቁ ሰዎች አሉ። ምን ያህል እንደተጎዱ አላውቅም። በድንጋጤም ሊሆን ይችላል። አንድ ሴት ደግሞ ተጎድታለች ይባላል። እነሱም ወደ ጣቢያ እንደተወሰዱ ነው። ይሄ ነገር ተደረገ ማታ ላይ ስለሆነ ወደ 3:50 ምናምን አካባቢ ነው። ለ4-5 ጉዳይ 10 ጉዳይ አካባቢ ነው። አድን ጠዋት ደግሞ የአካባቢው ሰዎችን ሞጣብዬ ለመጠየቅ ሞክሬ ነበር። የሰፈር ሰዎችን ግን ማንኛውም ሰው ግልጽ የሆነ ነገር አልነገረኝም። ይሄ ነገር ለምን እንደተደረገ ማወቅ አልቻልንም። እዛ ቤቱ እኔ የቆምኩበት አካባቢ የነበረው ካፌ ነገር ነበር። እዛ ካፌ ያሉ ሰዎች ይሄ ነው የሚል ነገር አልነገሩኝም። ነገሩ ግራ እንደገባኝ ነው። በዚህ ነው ያለው እንግዲህ እኔ ያለኝ መረጃ።
ጠዋት ላይ ማለት ዛሬ ጠዋት ማለት ነው ስትወጣ የፍንዳታው ምልክቶች ይታዩ ነበር? በተለያየ መንገድ ለምሳሌ የካፌው መስታወት ላይ ሊሆን ይችላል፣ መስኮቱ መስታወት ወይ በሩ ላይ፣ ሌሎች ቦታዎች ላይ?
አዎ፣ ይታይ ነበር። እዛ የነበርኩበት አካባቢ እንዳልኩ ካፌ አለ። ያን ካፌም ለማየት ሞክሬ ነበር። ህንጻ ነገር ነው ካፌ፣ ከህንጻው ስር ነው ያለው። ከላይ ደግሞ መስታወት ህንጻ ነው የተበሳስታ እንትን ይታያል ቦታ
መስኮቱ ላይ የመስኮቱ መስታወት
የመስኮቱ መስታወት ወደ 6 ቦታ ነው ተበሳስቷል ሰዎች እዛ አካባቢ አሁንም ግር ብሎ ይቆማሉ 510 ምናምን ብሎ ይቆማሉ እነሱንም ለመጠየቅ ሞከረ ነበር አናውቅም የተጣላ ሰው አለናም ብያቸው ነበር ምንም የተጣላ ሰው አላየንም ንችግር አለ ምናምን ብዬ ጠይቃቸው ነበር ምንም የነገረኝ ሰው የለም እዛው ሊስትሮ ምናምን ያስተረኩኝ ያለው ነገር ለማጣራት ሞክሬ ነበር ምንም የነገረኝ ነገር የለም ግን ምልክቶቹ ይታያሉ
ግን ካፌው ያ የተባለው ካፌ ስራ ላይ ነው ሰዎችም ነበሩ በአካባቢው
አዎ ካፌም ስራ ላይ ነው ሰዎችም ነበሩ የተለመደው ንግድ እንቅስቃሴ ቦታ ላይ አለ የተለየ እንትን የለም ጧት አካባቢ ግን ፌደራል ፖሊሶች ግር ብሎ እዛ አካባቢ ምን እንደመጡ ሌሎች አካባቢ ፖሊሶችም እዛ አካባቢ ሰራቦቱ እንደነበር አይቻለሁ ከዛ በኋላ ከጊዜ በኋላ
ምን ያለው ነበር ፖሊሶቹ አሁን ለምሳሌ ጧት አንተ ስታልፍ ዛካ ያሉ የፌደራል ወይም የአዲስ አበባ ፖሊሶች
ብዙ ናቸው ፌደራል ፖሊስ ወደ 78 ምናምን ይሆናል እዚህ ደግሞ ፓትሮል ነው ሌሎች የአካባቢ ፖሊሶች
በመኪና ነበሩ
በመኪና ነበሩ ሁለት ሶስት መኪና ነበሩ የፖሊሶች መኪና ነበሩ እዛ አካባቢ ይታያሉ ከዛ በኋላ ብዙም ሳይቆዩ ከዛ አካባቢ የሉም ዝም ብሎ አካባቢ ሰዎች ናቸው እንደዚህ 5-6 ይሆናል ምናምን ቦታውን የተበሳሰውን መስታወትና ምልክቶቹን ያዩ ነበርና እየተጠቋቋቁ ነገሩን ያዩ ነበር ከዚህ ውጪ ደግሞ ሌሎች ማረጃዎችን ማግኔትም አልቻለም ምንም እንደሆነ ማወቅም አልቻልኩም
አሰዲሱ እንግዲህ እኔ ያለፍኩ በነበረበት ሰዓት ነው በፍንዳታው የደረሰው ብላል አሸዋ ወይም ደግሞ አባራ አለበሰኝ ፊቴንም ብለኛል ፍንዳታው በተከሰተበት ወቅት ከኔ ጋር የተገናኘ ነው ብለታ አስባለህ በዛ ሰዓት የተፈጠረው ነገር ወይስ መገጣጠም ነው
እንጃ እንግዲህ ከኔ ጋር የተገናኘ ነው ብዬ ማሰብ አልችልም ምክንያቱም እኔ ሳድርግ ነበረው ወይም ደግሞ የተቋሚ ፖለቲካ ፓርቲ አባልም ቢሆን በሰላማዊ መንገድ እንንቀሳቀስ ወይም ፓርቲያችንን እንንቀሳቀስ እግና ስራቱን ተጠብቀን እንንቀሳቀስ ሰዎች ነን እስካሁን ሳድርጋቸው ነበርኳቸው ነገሮችም ግን የተከተሉ ሰላምን የተከተሉ ዲሞክራሲያዊ የሆነ መንገድ ነው አካዳሚም እኔ ላይ እንደዚህ አይነት ነገር ይደረጋል ብዬ አንድም ጊዜ አስቤ አላውቅም ሜዳም ላይ ቢተኛ ሀገሬ ውስጥ ነው ማህበረሰብ ህዝብ ውስጥ ነው ማንንም የጎዳውት ሰው የለም ነገሮች እንድስተካከል ነው የምታገር ሰው ነኝ እንጂ ማንንም ለመጉዳት ስላልሆነ እኔ ላይ ተደረገ ነው ለማለት በጣም አስቸግረኛል ነገር ግን ማን ላይ ነው የሚል ነገር እስካሁን ለኔም ጥያቄ ነው ሰዎች ቢጋጩ በሆም ሊደባደቡ ወይ ደግሞ እንትሊሉ አይችሉም ግለሰቦች ቢደረጉ ወይም ደግሞ እዛ አካባቢ እስካሁን ይሄ ነው የሚባል ግጭት አልነበረም እስከማቆ ሰፈሩ 50 ሜትር አይሆንም ከቤቴ አይርቅም ማን ነው ለምንድነው የተፈለገ የሚል ነገር ግራ ይገባኛል ሰሞኑን ደግሞ እዚሁ ቡራዩ ከተማ ላይ አንድ ፖሊስ የመገደሉን ሰምቻለሁ የአካባቢ ፖሊስ አለበት መገደሉን እንዲሁም ደግሞ የዚህ የዳንጎቴ ሲሚንቶ ፋብሪካ ዋና ስራ አስኪያጅም ድንገት እንደተገደሉ እንደዚህ አይነት ማረጃዎች እየሰማን ነው ይሄ ነገር ከዚህ አንጻር ደግሞ ምንድነው እየተካሄደ ያለው ለምን ነገር በአገሪቱ በተለያየ ቦታ ድንገት የሚገደሉ ድንገት ጥቃት እንደደረሰባቸው ሰዎች 1-2-3 እያሉ እየሄዱ ስለሆነ ይሄ ነገር ተመሳሳይ ነው የሚል ነገርም ስጋትም አለብኝ ነገር ግን በግሌ እኔ ላይ ተደረገ ነገር ነው ብዬ መውሰድ አልችልም ነገር ግን ከሌላ ላይ ነው እዚህ አካል ላይ ነው ብዬም መደምደም አልችልም እንግዲህ እሱ ወደፊት እናንተም ሌሎች የምታጣሩት ይሆናል
ፈንዳታው መድረሱን ያረጋግጡት በስልክ ያነጋገርኳቸው የአዲስ አበባ ፖሊስ ኮሚሽን የሥራ ኃላፊዎች ዝርዝር ማብራሪያ አልሰጡም በሰውና በንብረት ላይ ጉዳት ደርሶ ከሆነም መጠኑን አልገለጹም ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ
አመሰግናለሁ እስክንድር ለዘገባው ወደ ተከታዩ ዘገባ እናልፋለን ከቤንሻንጉል ጉሙዝ የተፈናቀሉ የአማራ ክልል ተወላጆች የባህር ዳር ከተማ ነዋሪዎችና በጎ አድራጎት ድርጅቶች ገንዘብና የተለያዩ ድጋፎችን ቢያደርጉላቸውም የክልሉ መንግስት ግን ምንም አይነት ድጋፍ አላደረገልንም ሲሉ ያማረሩ ነው የተፈናቃዮቹ ተወካዮች የተካተቱበት ቡድን ለውይይት ወደ ቤንሻንጉል ክልል ዛሬ መጓዙን ከተወካዮቹ አንዱ ለአሜሪካ ድምጽ ተናግሯል ጽዮን ግርማ ዝርዝር አላት
ተፈናቃዮቹን ወክለው ከሚያስተባብሩት አንዱ አቶ አበባው ጌትነት ሁኔታውን ለአሜሪካ ድምጽ ሲያስረዱ ከቤንሻንጉል ጉሙዝ ክልል የተፈናቀሉ የአማራ ክልል ተወላጆች ባህር ዳር ከተማ ተመልሰው መጥተው ጎርጊስ ቤተክርስቲያን ከተጠለሉ በኋላ ያቀረቡት ጥያቄ መልሶ መቋቋም የሚል እንደነበር አስተውሏል። ከክልሉ መንግስት የቀረበላቸው አማራጭ ደግሞ ሁለት ሲሆን አንደኛው ወደ ተፈናቀሉበት ክልል ወደ ቤንሻንጉል ተመልሰው ኑሮን እንዲጀምሩ አሊያም ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር በመቀላቀል ኑሮ እንዲጀምሩ ነበር። ተፈናቃዮቹ ሁለቱንም እንዳልተቀበሉት ይናገራሉ። ይህም ሆኖ ግን ዛሬ ተወካዮቹ ወደ ቤንሻንጉል ክልል ሄደው ውይይትና እርቅ እንዲደረግ የሚለውን ሐሳብ ተቀብለው በጉዞ ላይ እንደሆኑ ነግረውናል። አቶ አበባውን ማምሻውን አነጋገራቸው ነበር።
እጥዋት ነው ዳር ከተማ ይወጣ ነው ከዛው ከቅዱስ ጊዮርጊስ ከተማ አስተዳዳሪ ባስተዳዳሪ ታረከኝና ክርስቲያን ፍራስካጅና አንድ አባትም አብረው አሉ። ቄቶች እስቲ ቄቶቹ ናቸው ያመኑት አባት ሁለቶች አሁን አሉ። በአጠቃላይ ጓደኞችም አሉ ሶስት ከተፈናቃዮች ከኔ ጋር ሶስቱ አሉ። በመቀጠል ያው ከክልሉ ልዩ አማካሪ ካቶ ሰማ ጥሩ ነገር ነው ወደ የኒሻንጉላ ምርተን እስካሁን ድረስ የመንገር ላይ ነው ያለነው።
እዚህ ድምዳሜ ላይ እንዴት መድረስ ቻላችሁ? ሁኔታውን ስንከታተለው እንግዲህ የቤተክርስቲያን አባቶችን በሽምግልና መልኩ ልካችሁ ነበር። እዚህ ድምዳሜ ላይ መነጋገር ላይ እንዴት ደረሳችሁ? ይሄንን እድል እንዴት አገኛችሁ? በማን በኩል እንዴት ተመቻቸ?
እኛ ያው የሃይማኖት አባቶችን ልከን ያው ባልስተምርጋን እንዲያነጋግሩን እድል ሰጠውን ነበር። ባለፈ ከቤንሻንጉል ግን እየመጣ የክልሉ አስተዳደርና ጥጣ ዘርፍ ኃላፊ አቶ ዲንሳ የሚባል ሰውዬ ጋር ያው መወያየት ችለን ነበር። አልተግባባንም። ኋላም ከአማራ ክልል ባለስልጣኖች ጋር ከተለያዩ ባለስልጣኖች ጋር መወያየት ጀምረን ነበር። አልተስማማንም። አሁንም ያው ለሃይማኖት አባቶች እንዲያወያዩንና ያው ሀሳባችን ምን ላይ እንደደረሰ እንዲነግሯቸው የቤት ስራ ሰጥቷቸው ነበር። ግን የሃይማኖት አባቶች ጉዳዩን ተኛ ጠይቀው እኛ የሰጠነው የሃይማኖት አባቶች ሪፖርት እንዲያደርጉ የሰጠነው ከተቻለ የጠፋውን ንብረታችን ተመልሶ በክልላችን፣ ካልተቻለ ደግሞ የግድ በዚያ ክልል መሆን አለባችሁ ከተባለ በመተከል ዞን ውስጥ ዞኑ ተቀይሮ በዛ ዞን ውስጥ እንዲሰጠንና ያው በዛ ሲሆን እንድንሰፍር የተለያዩ መሰረተ ልማቶችም አብረው እንዲከናወኑልን ነበር የጠየቅነው። ግን ያ መልስ ምን እንደሆነ ሳይታወቅ ዛሬ በአስቸኳይ ነው እንግዲህ በክልሉ ውስጥ መስተዳድር ልዩ አማካሪ ካቶ ሰማ የደረሰ ጥሪ ነው። ምክንያቱን አላወቅ ነው እንግዲህ እስካሁን ድረስ ዝም ብለን ነው እየሄድን ያለ። ጉዳዩን ምን እንደሚሆን እየተከታተልን ነው። ግን ከእኛም ሆነ ከሃይማኖት አባቶች ለውይይትና ለተሻለ ለሚመለከተው ለጠየቁት ጥያቄም መልስና ጥሩ መፍትሄ ይሆናል የሚል ውይይት ስለሆነ አብረን ደር ይህን ውይይት ተጋርተን እንምጣ በማለት ነው እንግዲህ አባቶችም እንዲሄዱ የተደረገው። እስኪ እሱን እየተከታተልን ነው።
መቼ ነው ውይይቱ የሚደረገው?
ውይይቱ እንግዲህ ዛሬ ምሽት ነው የገባን። አሁን ችግሩ ወደ ተከሰተበት ምሽቷል። ግን ችግሩ ወደ ተከሰተበትና ያው ቅጣለውና ግድያ ወደ ተፈጸመበት ቦታ እየሄድን ነው፣ አልደረስንም። ይሄንን እንግዲህ አይተን ተመልሰን ነው በነገው ዕለት ያው በወረዳ በወለጅጋንኩ ወረዳ ነው ያው ውይይት ስብሰባ ተደርጎ ውይይት እናደርጋለን ብለን የምናስበው። እንግዲህ ውይይቱ ያው ትመለሳላችሁ የሚለው ነው። እኛ እንዲሁ ስንገምት ወደ ቦታው ትመለሳላችሁ የሚለው ውይይትና እርቅ እንደሚደረግ ነው እንደ ኢንፎርሜሽን የምንሰማው። እሱን እንግዲህ ያው እኛ ፍቃደኞችም አይደለንም፣ ግን ሁኔታውን እስቲ ወዴት እንደሚያመራ እንከታተላለን።
ሁኔታዎች የሚለወጡ ከሆነና እንግዲህ እንደተባለው እርቅ ተደርጎ አካባቢው ላይ በሰላም መኖር ከቻላችሁ ለምንድን ነው ፍቃደኛ ማትሆኑት?
ምክንያቱም እንደዚህ በአይነት ዛሬው ምሽት ነው እየሄድን ያለ ነው። አሁን የተቃጠለም ሆነ የተጎዳ ነገር ቀርቶ ማንኛውንም ነገር ማየት አይቻልም በዚህ ሰዓት እና በዚህ ሰዓት እንግዲህ መረጃ ለመውሰድም ለማንኛውም አካል በአሁኑ ምሽት ከምሽቱ አንድ ሰዓት ሆኗል አይቻልም። ግን ይሄ እውነታን የራቀና ውሸት እንደሆነ እና ነገሩን ተደበሳውሶ ለማሳለፍ እንደሆነ ነው የሚያሳየን። ከአሁን በፊትም ለአምስተኛ ጊዜ ሲፈጸም ብን የነበረ በደል እንደዚህ በሽፍንፍንና ነገሮችን በማልበሳበስ ነበር እንደዚህ እየተደረገ ነበር። እስካሁን ድረስ ይሆናል እየተባለ ግን ቃል የተገባልን ነገር ሳይሆንና ሰላማችን ሳይከበር ደህንነታችን ሳይጠበቅ እየተጨፈጨፍነ ስንገደና ስንታረድ የነበረው እንደዚህ አይነት ኬዝ እየተታለን እየገባል ስለነበረ ነው። አሁንም ነገሩ ከዛ ያለፈ ለውጥ የለውም በማለት ነው ጥርጣሬ አድሮብን እንደማንመለስ ኮሚቴዎች ወስነን፣ ግን ጉዳዩን እስከ መጨረሻው ተከታትለን አቋማችን ሳይለይ ወይም ሳይነጠል በአንድነት ወስነን በጠየቅነው ጥያቄ መሰረት ጥያቄያችን ከተመለሰ ጥያቄያችንን ተቀባይ አድርገው ከተቀበሉን ፈቃደኞች ነን። ካልሆነ ግን እነሱ ባሉት መስመር ያለ መሄድ ወስነናል።
ቤተ ክርስቲያን ውስጥ ያላችሁበት ሁኔታስ ምን ይመስላል? አሁን
ቤተ ክርስቲያን እስካሁን ድረስ ዝናብ የለም፣ ዳሪ ላይ ነን ያለነው። ያው ያቺ የተሰጠችን ሽራ ዘርግተንና አንዳንድ አጎበር ወጥረን ያለነው ያው ዳሪ ላይ ነው ያለነው። ግን ቤተ ክርስቲያኗ ለወደፊት እንደዚህ የሚቀጥል ከሆነ የቻለችውን እንደምታረግና አደራሾችን እንደምትአግዘን የቃል እየገባችልን ነው።
በውጭ ከሚኖሩ ኢትዮጵያውያን መቀመጫውን በዩናይትድ ስቴትስ ያደረገው ግሎባል አሊያንስ የተሰኘው ድርጅት ከፍተኛ የገንዘብ ድጋፍ እንዳደረገላቸው አቶ አበባው ተናግረዋል።
801,000 ብር ድጋፍ አድርጎልናል። ከደቡብ አፍሪካ የሚኖሩ ወገኖቻችንን ወያው በኢትዮጵያ ውስጥ በሚገኙ ወጣቶች አማካኝነት ገንዘብ ልከው ሁለት በሬ ገዝተውና ቁሳቁስና ያው አልባሳትም አንድ ብርድ ልብስ ለ160 ሰው አበርክተዋል። ያንስ 130,000 ብር የፈጀ እርዳታ ነው ያደረጉት። ተመሳሳይም እንደዚህ ከጎንደር ዩኒቨርሲቲ የ50,000 ብር፣ ከፋሲል ከነማ 20,000 ብርና የቡድኑን ማለያ ልብስ ለ160 ሰውና የምሳም ሆነ ያን አንድ በሬ ገዝተው አንድ በሬ አርደው ለ160 ሰው ጋብዘዋል። ባህር ዳር ዩኒቨርሲቲም አጠቃላይ የበላይ ዘለቀን ልዩ ፎቶ ያደረገ እና የዩኒቨርሲቲውን አርማ ቲሸርት ለ160 ሰውና የምሳ ግብዣ አድርገውልናል። ከተለያየ አቅጣጫም ከሙዚቀኞችም አሁኑ ገንዘብ እንደሚላክልንና ያው በውጭ ሀገር የሚኖሩ ሙዚቀኞች የገንዘብ ማሰባሰብ እያደረጉና እንደሚልኩልን ቃል እየገቡን ነው፣ እየተደዋወልን ነው። ህብረተሰብ ሁሉ ያደረገልን በጣም የባህር ዳር ህዝብና ዙሪያው መላ አማራ ህዝብ በሀሳብም ሆነ በገንዘብ በእህል ውሃም ሆነ በተለያየ በአልባሳት የሚያደርግልን ትብብርና የሚያደርግልን ድጋፍ በጣም ከመጠን በላይ ከምንጠብቀውና ይደረጋልን ለማናስበው በላይ በጣም እያደረገልን ነው። አሁንም በመላው አማራ ስም ለመላው አማራ ያድረስልኝ ለ160 ሰው ድምፅ ወክዬ ትልቅ ምስጋና ያን አቀርባለሁ። ከመንግስት በኩል ግን አንድም ነገር እንዳልደረሰንና በቀይ መስቀል በኩል ጀሪካ የውሃ የ10 ሊትር ጀሪካና የአንዳንድ ኩባያ ውሃ መጠጫና ለሁለት አንዳንድ ሸራ አንዳንድ ዝጋጃ ለሁለትና ሳሙና አራት ሳሙና ተተመሰጠት በስተቀር ይህም ያው ከቀይ መስቀል ነው። ከመንግስት በኩል ግን አንድም ነገር እስካሁን ድረስ አይደርሰን በባህር ዳር ህዝብና በተለያየ ህዝብ በኩል እህል ውሃ እየተሰጠን እንጀራ እየተሰጠን እየተረዳን ህብረተሰባችን አቅፎና ሸፍኖ ይዞን ነው የምንኖረው። ግን
ተፈናቃዮቹ በነገው ዕለት የሚያደርጉትን ውይይት ተከታትለን ተጨማሪ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። ወደ ቀጣዩ ርዕስ እንሄዳለን። ይሄ ከኢትዮጵያ ወጣ ያደረገናል። ወደ አፍሪካ ግን በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት 3 ወራት ተዘግቶ ቆይቶ አሁን ስራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ወደ ዳፕቺ ተማሪ ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል። ቺዳ ኦዱዋ ከስፍራው ዘግባ፣ ሄኖክ ሰማግዜር እንዲህ አቅርቦታል።
በናይጄሪያ አሸባሪዎች ጥቃት አድርሰውበት 109 ተማሪዎች የታገቱበት ትምህርት ቤት ላለፉት 3 ወራት ተዘግቶ ቆይቶ ዛሬ ስራ ጀምሯል። የሚበዙት ሴት ተማሪዎች ለቤተሰቦቻቸው የተመለሱ ቢሆንም ወላጆች ግን ዳፕቺ ትምህርት ቤት ልጆቻቸውን ለመላክ ደህንነታቸው አሳስቧቸዋል ትላለች የአሜሪካ ድምጿ ቺካ ኦድዋ ከስፍራው በላከችው ዘገባ። በሶስት ወር ጊዜ ውስጥ ለመጀመሪያ ጊዜ በሰሜን ምስራቅ ናይጄሪያ የሚገኘው የዳፕቺ ትምህርት ቤት በሩን ከፍቷል። ተማሪዎች ሰልፍ ተሰልፈው ብሔራዊ መዝሙር ዘምረው ባንዲራ ተሰቅሎ ክፍል ተጀምሯል። በየካቲት ወር በአሸባሪዎች ታግተው የተወሰዱት ልጃገረዶች ሁኔታ የጸጥታ ሁኔታውን አስጊ አድርጎታል። በዛሬው ዕለት ትምህርታቸውን የቀጠሉት 220 ተማሪዎች ሲሆኑ ከጥቃቱ በፊት በዚህ ትምህርት ቤት ተመዝግበው ይማሩ የነበሩ 400 የሚሆኑት አልተመለሱም። አዳማ አብደል ካሪም የዳፕቺ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
ለዚህ ምክንያት ይሆናል ብለን የምናምነው ወይንም የምንጠረጥረው ወላጆች ልጆቻቸውን ወደ ትምህርት ቤት ለመላክ ሰግተዋል ወይንም ተማሪዎቹ ራሳቸው መመለስ አልፈለጉም።
ተማሪዎቹ በተለይ በቦኮ ሐራም የሽብር ቡድን ለአንድ ወር ያህል ታግተው የተያዙት አሰቃቂ በሆነ መልኩ እንደነበረ ማርያም የተባለች የዳፕቺ ተማሪ ታስረዳለች።
ፎቶግራፎቻችንን አንስተው ወደ ትምህርት ቤት እንዳትመለሱ ብለው አስፈራሩን። እኔ ፍላጎቴ መማርና ማወቅ ስለሆነ ዛሬ ትምህርቴን ጀምሬያለሁ።
የዳብቺ ትምህርት ቤት አርጅቶ መፈራረስ የጀመረ ነው። መስኮቶች ተሰባብረዋል። የሴት ልጆች ማደሪያ ክፍሎችም አልጋ የላቸውም። ውሃና መብራት ይቆራረጣል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በሰሜን ናይጄሪያ የሚገኙ ትምህርት ቤቶችን ለትምህርት አሰጣጥ የተመቹ እንዲሆኑ፣ መምህራንም ወቅታዊ የሙያ ስልጠና እንዲያገኙ ጥረት ይዟል። ይህ ጥረት ግን ዳብቻ አልደረሰም። በማይዱግሪ የዩኒሴፍ ሰራተኛ የሆኑት ጄፍሪ ኢዩጁምባ
It was not part of the safe school initiative and this
ትምህርት ቤቶች ደህንነታቸው እንዲጠበቅ በያዝነው መርሃ ግብር ውስጥ የተካተተ አልነበረም። ወደፊት ግን በዚህ መርሃ ግብር ለማካተት አስፈላጊ መሆኑን ተረድተናል። ሆኖም ቀጣዩ ጥቃት የት እንደሚደረግ ማወቅ አይቻልም።
በዛሬው ዕለት የዳብቺ ትምህርት ቤት ሲከፈት መለዮ የለበሱ ወታደሮች ጥበቃ ሲያደርጉ ታይተዋል። በከተማውም እንደዚሁ መለዮ ያለበሱ የጸጥታ ሰራተኞች በየስፍራው ተሰማርተዋል። የጸጥታ እርምጃዎቹ እንደሚረዱ ወላጆች ይናገራሉ። የቦኮ ሐራምን የሽብር ጥቃቶች ለመቋቋምና አልፎም አንሽማቀቅም የሚል መልእክት ለማስተላለፍ ወላጆች ሲወያዩ ነው የሰነበቱት። ጋርባ ሃሩና ከዳብቺ ትምህርት ቤት ከታገቱት ሴት ልጆች ያንዷ አባት ናቸው።
We have to fight it. They cannot beat us.
ልንጋፈጣቸው ይገባናል። እንዋጋቸዋለን። ሊያሸንፉን አይችሉም። ይሄው አንፈራቸውም። ልጆቻችንን ትምርታቸውን ይከተላሉ የሚል መልእክት ካሳለፍን አሸናፊዎቹ እኛ እንሆናለን።
ከታገቱት ሴት ልጆች መካከል ሊያ እስካሁን አልተመለሰችም። ምክንያቱም ወደ እስልምና ሃይማኖት ተቀየሪ የሚል ጥያቄ ቀርቦላት በፍጹም በማለቷ አሁንም በቦኮ ሐራም ይዞታ ትገኛለች። ሬቤካ ሻሪቡ የሊያ እናት ናቸው።
When my daughter come back, I will not allow her to go to that school again.
ልጄ ተመለሳ ስትመጣ ወደዚህ ትምህርት ቤት መልሻል ካተም አንድም የመንግስት አካል አልደረሰልንም። ሊረዱን ወይም ሊከላከሉልን አልቻሉ። በሊያ ጉዳይ እንኳን ምንም መረጃ አይሰጡንም ወይም መጥተው አልጠየቁንም።
የሊያ የክፍል ጓደኞች ዛሬ ትምህርት ሲጀምሩ ታዲያ በከፍተኛ ስጋት ነው። መማር በመፈለጋቸው ብቻ ለጥቃት ተጋልጠዋል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ የሰኞ ምሽት ስርጭት ነው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል አዲስ አበባ ላይ። ዌብሳይታችን ላይ www.amharic.voanews.com ወይም በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። የቪኦኤን አፕም በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የስርጭቱ ፕሮዲውሰር ብራን ኃይሉ ነች። ቴክኒሻኑ ሱሌማን ተራዋሊ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው ነች። የምናስተናግዳችሁ ሰሎሞን አባተና
አዲሱ አበበንን። አመሰግናለሁ ሰሎሞን ለመረጃው። አሁን ትንሽ የሙዚቃ ረፍት እናድርግ። አድማኝ ሙዚቃም ባይሆን የቆየ ነው ግን በጣም ተወዳጁ ነፍሱን ይማር በቅርቡ ከዚህ ዓለም በሞተለየው ታምራት ደስታ አንለያይም ይለናል። መልካም
Bye.
ታምራት ደስታ አንለያይም ጥሩ ሙዚቃ ነበረ። ሙዚቃው እንዲቆም የፈለካት መስልም ሰለሞን እንደኔ ማለት ነው። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋናውና ዜና እናሰማችኋለን።
በአዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የአይን እማኞች ለአሜሪካ ድምጽ ገልጸዋል። ይህንኑ ያረጋገጠው የከተማይቱ ፖሊስ ኮሚሽን ማብራሪያ ለጊዜው አልሰጠም። የአፍሪካ ቀንድ አካባቢን ባለፉት ሁለት ቀናት የመታው እጅግ የከበደ ዝናብ ያስከተለው የሐሩር አውራጃ ማዕበልና ውሽንፍር ለሰላሳ ሰው ምክንያት ሆኗል። ቅዳሜና እሁድ የጣለው ሳይክሎን ሳጋር የሚል ስያሜ የተሰጠው የውቅያኖስ ማዕበል ኃይል በምስራቅ አፍሪካ አካባቢዎች ላይ እስካሁን ከተመዘገቡት ሁሉ እጅግ የበረታው እንደሆነ ባለሥልጣናቱ አስታውቀዋል። ናይጄሪያ ውስጥ ላለፉት ሶስት ወራት ተዘግቶ የቆየ የአሸባሪዎች ጥቃት ያደረሱበትና 109 ተማሪዎች የተጠለፉበት ትምህርት ቤት ተከፈተ። በንግድ ጉዳዮች ላይ ከቻይና ጋር ያለው ግንኙነት መሻሻል ማሳየቱን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገለጹ። የዩናይትድ ስቴትስ የስለላ ተቋም ሲአይኤ የመጀመሪያዊቱ ሴት ዋና ዳይሬክተር ዛሬ ቃለ መሐላ ፈጽመው ስራ ጀመሩ። ከዋና ከተማይቱ ዋሽንግተን ዲሲ ወጣ ብሎ በሚገኘው የሲአይኤ ጠቅላይ መስሪያ ቤት ውስጥ በተካሄደው ስነ ስርዓት ላይ የተገኙት ፕሬዚደንት ዶናልድ ትራምፕ ሚስ ጂና ሃስፐልን ይህችን ሀገር እጅግ ድንቅ በሆነ ችሎታና መሰጠት ያገለገሉ በጣም ልዩ ሰው ሲሉ ጠርተዋቸዋል። ዋና ዋና ዜናው ይኸው ነበር።
አመሰግናለሁ ሰለሞን ለዋና ዋና ዜናው። ወደ ሌላው ሰለሞን እናልፋለን። ሰለሞን ክፍሌ ወደ ስፖርተኛው ሳምንታዊ የስፖርት ዝግጅታችን ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። ኢትዮጵያዊቷ ኮከብ አትሌት ጥሩነሽ ዲባባ በታላቁ የማንቸስተር 10 ኪሎ ሜትር የጎዳና ሩጫ ውድድር አሸነፈች። የወንዶቹን እንግሊዛዊው ሞ ፋራ ቀድሞ ገብቷል። በኦሳካ ጃፓን የመስክና የጎዳና ሩጫ ውድድሮች አምስት ሬኮርዶች ተሻሽለዋል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ታላቁን የማንቸስተር 10 ኪሎ ሜትር ሩጫ ውድድር ዜና አላስቀድም። በትላንቱ ውድድር በዓለም ገናና ስም ያላቸው ጥሩነሽ ዲባባና ሞ ፋራ እንደሚያሸንፉበት ቀደም ሲል የተሰጡ ግምቶች ሰርተዋል። የኦሎምፒክና የዓለም ሻምፒዮኖቹም በአንደኝነት ለማጠናቀቅ ቆርጠው እንደገቡ ሁሉ ተሳክቶላቸዋል። ሞ ፋራ በማንቸስተሩ 10 ኪሎ ሜትር ሲያሸንፍ ትናንት ለመጀመሪያ ጊዜ ነው። በ2007 በሶስተኝነት ማጠናቀቁ ይታወሳል። ለጥሩነሽ ግን ለጥሩ አምስተኛ ጊዜ መሆኑ ነው በአንደኝነት ስትገባ። ትላንት ዋናዋ የጥሩነሽ ተቀናቃኝ ኬንያዊቷ ጆይስሊን ጄፕኮስጊ ነበረች። 10 ኪሎ ሜትር ከ30 ደቂቃ በታች በመግባት ብቸኛዋ ሴት አትሌት ናት። 29:43 ነው ሬኮርዷ። በግማሽ ማራቶንም የዓለምን ክብረ ወሰን እንደያዘች ነው ጄፕኮስጊ። ጥሩነሽ ዲባባ ግራና ቀኝ በኬንያ ሯጮች ተወጥራ ከቆየች በኋላ የተፈተለከችው ከግማሽ ርቀት በኋላ ነው። በኦሎምፒክ 10,000 ሁለቴ የወርቅ ሜዳሊያ ተሸላሚዋ ጥሩነሽ ዲባባ 10 ኪሎ ሜትር በ31 ደቂቃ ከ08 ሴኮንድ አጠናቃለች። ሁለተኛዋን ኬንያዊት ጄፕኮስጊ ግን በ49 ሴኮንድ ቀድማለች። የፓሪስ ማራቶን አሸናፊዋ ቤትሲ ሴይና በ32:25 ሶስተኛ። የትላንቱን በአምስት አይነት ውድድሮች የስፍራውን ሬኮርድ የተሻሻለበትን የኦሳካ ጃፓን የመስክና የጎዳና ሩጫ ውድድር ባጭሩ ለማየት በሐመር ማለት በመዶሻ ውርወራ አዲሱን ሬኮርድ ያስመዘገበው የፖላንዱ ፓውል ፋጄክ ይባላል። 78 ሜትር ከ51 ነው የወረወረው። በጦር ውርወራ 67:12 ሜትር የወረወረው ደግሞ የቻይናው ሊዩ ሺንግ ነው። በሴቶቹ የ800ና 3000 ሜትር ሩጫ ውድድሮችም አዳዲስ ሬኮርዶች ተጽፈዋል። ኤሚሊ ቸሮቲች ከኬንያ በ800፣ ሹሩ ቡሎ ከኢትዮጵያ በ3000 የስፍራውን ክብረ ወሰን ሰብረዋል። በፈጣኑ 100 ሜትር የዓለም ሻምፒዮኑ ጀስትን ጋትሊን በ10:06 ሴኮንድ ገብቷል። ደማቅና አስደሳች ሆኖ አልፏል የትላንቱ የኦሳካ አትሌቲክስ ውድድር። ወደ አዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል አሸጋግራችሁና ከርሱ ያለውን ሰምተን እናበቃለን። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በአዲስ አበባና በክልል ከተሞች ስፖርታዊ ጨዋነት መጓደሉን ተከትሎ ለሁለት ሳምንት ተቋርጦ የነበረው የ2010 ዓ.ም ተመረተ የኢትዮጵያ ፕሪሚየር ሊግ ባሳለፍነው ሳምንት አጋማሽ ላይ በአንድ የጥሎ ማለፍና በሁለት ተስተካካይ ጨዋታዎች ተጀምሯል። እዚህ በአዲስ አበባ ስቴዲየም ኢትዮጵያ ቡናና ወልዲያ ከተማ በመደበኛው የጨዋታ ጊዜ 2-2 አቻ ተለያይተዋል። ጨዋታው ጥሎ ማለፍ እንደመሆኑ ሁሉ አሸናፊው የተለየውም በመለያ ምት ነው። ኢትዮጵያ ቡና 5-3 አሸንፎ ወደ ቀጣይ ማጣሪያ ተሸጋግሯል። በተስተካካይ ጨዋታ መቀሌ ላይ መቀሌ ከተማና ቅዱስ ጊዮርጊስ ጠንከር ያለ የመሸናነፍ ፉክክር ማድረጋቸውን የክልሉ ቴሌቪዥን ካስተላለፈው ቀጥታ ስርጭት ለመረዳት ተችሏል። ባለሜዳው መቀሌ ከተማ በአማኑኤል ገብረሚካኤል ቀድሞ አግብቶ ቢመራም አብዱል ከሪም መሐመድ አስቆጥሮ ጊዮርጊስን አቻ አድርጓል። የቅዱስ ጊዮርጊስ ምክትል አሰልጣኝ ፋሲል ተካልኝ ከጨዋታው በኋላ የሚከተለውን አስተያየት ሰጥቷል።
በተቻለ መጠን ጨዋታውን ተቆጣጥረን ለመጫወት ችለናል። ጥሩ እግር ኳስ ሜዳ ላይ ተጫውተናል። በእርግጥ በማጥቃቱ ላይ አንዳንድ ስህተቶች ቢኖርብን ሜዳው ላይ የተሻለ ቡድን ነበረ። ያው እንግዲህ እግር ኳስ ነው እና ተቀብለን።
የመቀሌ ከተማ ዋና አሰልጣኝ ዮሐንስ ሳሌብ በበኩሉ የሊጉ የጨዋታ መቆራረጥ በተጫዋቾች አቋም መዋዠቅ አስከትሏል ብሏል።
ተጫዋቻ መራቃችን ትንሽ ጎድቶናል። የጌም ፊትነሳችን ወረደ፣ ሻርፕ መሆናችንም ወረደ። ምክንያቱም 20 ቀን ገደማ ከጨዋታ ስትርቅ ያ የምትፈልገውን ነገር እንትን ትላለህ። ያ በጣም ጎድቶናል።
በተቃራኒ የተገናኙት አሰልጣኞቹ ፋሲል ተካልኝና ዮሐንስ ሳሌ ሁለቱም ለቅዱስ ጊዮርጊስ እግር ኳስ ክለብና ለኢትዮጵያ ብሔራዊ ቡድን ቀደም ሲል ተጫውተው ያሳለፉ ናቸው። በቅርቡም የኢትዮጵያ ብሔራዊ ቡድንን በዋና አሰልጣኝነትና በምክትል አሰልጣኝነት አብረው መስራታቸው የሚታወስ ነው። ሁለተኛው ተስተካካይ ጨዋታ አዳማ ላይ አዳማ ከተማ ወላይታ ዲቻን 1-0 ረቷል። የደረጃ ሰንጠረዡን ቡና አባጅፋር በ39 ነጥብ ፕሪሚየር ሊጉን በአንደኝነት ሲመራ አዳማ ከተማና ቅዱስ ጊዮርጊስ ሁለተኛና ሶስተኛ፣ መቀሌ ከተማ አራተኛ ሆነው ተከታትለዋል። ኦኬሂ አፉላቢ ከቡና አባጅፋር በ14 ጎል ይመራል። ጌታነህ ከበደ ከደደቢት፣ ዳዋ ሁጤሳ ከአዳማ ከተማ በኩል 9 ጎል ሁለተኛ ናቸው። ወልዋሎ አዲግራት ዩኒቨርሲቲና ወልዲያ ከተማ በኩል 20 ነጥብ፣ ድሬዳዋ ከተማ የመጨረሻው ነው በ19 ነጥብ። ሶስቱም በአደገኛው የወራጅ ቀጠና ይገኛሉ። የፕሪሚየር ሊጉ 23ኛ ሳምንት ጨዋታዎች ከነገ ወዲያ ረቡዕ በአዲስ አበባ 2፣ በክልል ከተሞች ደግሞ 5 ግጥሚያዎች ይደረጋሉ። ወደ አውሮፓ ታላላቅ ሊጎች ስንሻገር በተወዳጁ የእንግሊዝ ፕሪሚየር ሊግ ከትናንት በስቲያ በዌምብሌ ስቴዲየም በእንግሊዝ ኤፍኤ ዋንጫ ለፍጻሜ የደረሱት ቼልሲና ማንቸስተር ዩናይትድ ተጫውተው በቼልሲ 1-0 አሸናፊነት ተጠናቋል። ያለፈው ዓመት የፕሪሚየር ሊጉ ሻምፒዮን ቼልሲ 1-0 ያሸነፈበትን ግብ ያስቆጠረው ኤድዊን ሃዛርድ በ22ኛው ደቂቃ በራሱ ላይ በተፈጸመ ጥፋት ያገኘውን ፍጹም ቅጣት በማግባት ነበር። ከጨዋታው በኋላ አሰልጣኝ አንቶኒዮ ኮንቴ ተጫዋቾቻቸውን አሞካሽተዋል። ዋንጫውም ለቼልሲ ይገባዋል ብለዋል። እድል ከኛ ጋር አለመሆኑ እንጂ እንደ ጨዋታው የበላይነት ቢሆን ኖሮ ዋንጫው ለማንቸስተር ዩናይትድ መሆን ነበረበት ያሉት ደግሞ የማንቸስተሩ አሰልጣኝ ጆዜ ሞሪኖ ናቸው። በሌላ በኩል ደግሞ ማንቸስተር ሲቲ የፕሪሚየር ሊጉ የውድድር ዓመቱ ሻምፒዮን ሆኖ በፈጸመበት ማንቸስተር ዩናይትድ፣ ቶተንሃም ሆትስፐርና ሊቨርፑል ከሁለተኛ እስከ አራተኛ ደረጃ በማግኘት በቀጣዩ በትልቁ የአውሮፓ ሻምፒዮንስ ሊግ ለመሳተፍ በቅተዋል። በዘንድሮ የፕሪሚየር ሊግ ሳይጠበቅ ጎልቶ የወጣው ግብጻዊ ፕሮፌሽናል መሐመድ ሳላህ ከሊቨርፑል በ32 ጎል የኮከብ ግብ አግቢነቱን ድል ተጎናጽፏል። በአንድ ዓመት ከፍተኛ ግብ በማግባትም አዲስ ሪከርድ አስመዝግቧል። የ25 ዓመቱ መሐመድ ሳላህ ሌሎች የግል ክህሎት ሽልማቶችንም ጠቅልሎ ወስዷል። በስፔን ላ ሊጋ የመጨረሻውን ጨዋታ ሪያል ሶሲዳድን ትናንትና 1-0 ያሸነፈው ባርሴሎና ሻምፒዮንነቱን ቀደም ብሎ አረጋግጧል። 93 ነጥብ ያለው ባርሴሎና ተከታዩን አትሌቲኮ ማድሪድን በ14 ነጥብ ሰፊ ልዩነት በልጧል። ሊዮኔል ሜሲ በ34 ጎል ኮከብ ግብ አግቢነቱን ሲወስድ በዚህ ዓመት ባርሴሎና ላገኘው 2 ዋንጫ፣ የሻምፒዮናውና የንጉሱ ዋንጫ ማለት ነው፣ የሜሲ ድርሻ ከመቼውም ጊዜ የላቀ እንደሆነ በሰፊው ተዘግቧል። ከአውሮፓ ታላላቅ ሊጎች ኮከብ ግብ አግቢዎችም ቢሆን ሊዮኔል ሜሲ የበላይ ሆኖ ጨርሷል። በእኔ በኩል ያለው የሆነው ሰለሞን፣ ወደ አንተ ተመልሻለሁ።
አመሰግናለሁ። ገዛኝ ጭም መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።
እኛም ከዋሽንግተን ዲሲ ሰለሞን ክፍሌንና ገዛኸኝ ጽዮን መስቀልን እናመስግንና ወደ ተከታዩ ዝግጅት እንለፍ። አፍሪካ ነክ ርዕሶች።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በጅቡቲ ጀምረው ሱዳንና ኬንያን በጎበኙበት ወቅት የኢኮኖሚና ሌሎች ስምምነቶች ማድረጋቸው የሚታወቅ ነው። በተለይም ከጅቡቲ ጋር ቀደም ብሎ የታቀደው የኢኮኖሚ ውህደት ሊፋጠን የሚችልበት ሁኔታም ተፈጥሯል። ስለ ጉዳዩ እንዲያብራሩልን ሁለት የኢኮኖሚክስ ምሁራን ጋብዘን ባለፈው ቅዳሜ ባስተላለፍነው ክፍል አንድ ውይይት ተንትነውልናል። ዶክተር ሰይድ ኑሩ በኢትዮጵያ ኢኮኖሚክ ኮሚሽን የማክሮ ኢኮኖሚ ተመራማሪ፣ ዶክተር ኢዮብ ኃይሌ በአዳማ ዩኒቨርሲቲ ቢዝነስ ፋካልቲ መምህር ነበሩ እንግዶቻችን ወይም ናቸው። ኢትዮጵያ ከጅቡቲ ጋርም ሆነ ከሌሎቹ የምስራቅ አፍሪካ ሀገሮች ጋር ጥብቅ የኢኮኖሚ ስምምነት ስትመሰርት ብሎም ወደ ኢኮኖሚ ውህደት ቢያመሩ የጋራ የሆነ የፖለቲካ ኢኮኖሚ መስርተዋል ማለት እንደሆነና ወደ ጦርነትና ወደ ግጭት የማይገቡበት ጥብቅ ግንኙነት ሊፈጠር እንደሚችልም ምሁራኑ አስገንዝበዋል። በዛሬ የመጨረሻ ክፍል ውይይት ደግሞ ከኤርትራ ጋር ሊኖር ስለሚችል የኢኮኖሚ ትብብር ይዘረዝሩልናል። ዶክተር ሰይድንና ዶክተር ኢዮብን ያነጋገረችው አዳነች ፍሳዬ ነች።
ኢትዮጵያ በአሁኑ ወቅት ከጅቡቲ፣ ከሱዳን፣ ከኬንያ ጋር ያደረገችው ስምምነት ጥሩ ጅምር መሆኑንና በበለጠ ግንኙነታቸው እንዲጠብቅ ለወደፊትም መቃቃሮችን፣ ግጭቶችን ሁሉ ለማስወገድ የሚችልበት ደረጃ ሊሄድ የሚችል መሆኑን ገልጻቸዋል። እንግዲህ በመጨረሻ ከኤርትራስ ጋር ሊደረግ የሚችል ነገር ያለ ይመስላችኋል ወይ? በእይታም ቢሆን በራእይም ቢሆን እንዴት ታዩታላችሁ? ዶክተር ሰይድ ኑሩ።
የኤርትራ ጉዳይ ሲሆን ሁኔታው ይሆናሉ እንግዲህ በእኔ እድሜ አንድ ላይ ስለነበረ ይመስለኛል። በቅርበት ረገድ በኢኮኖሚ ውህደቱ በአንድ ላይ የነበሩ ሀገሮች ከመሆናቸው ጋር ተያይዘው የባህር ወደቡን ኢትዮጵያ ስትጠቀምበት ስለነበር አብራ መቅርበትም ስላለው የህዝቦቹ ከደም ከምናምን አንጻር ስናየም እንደዚሁ ተሰስሩ ታሪኩ ምኑም ሲታይ ኮንፍሊክቱ ባይፈጠር ኖሮ ድንበሩ እንዲሁ ትርጉም የለሽ የነበረበት ነው። ኤርትራ ከተገነጠለችም በኋላ ቢሆን እና በኢትዮጵያ ግንኙነት የኢኮኖሚው ግንኙነት የጋራ ተጠቃሚነት ለማረጋገጥ ከተፈለገ ሁለቱም ሊጠቀሙበት በሚችሉበት ደረጃ መሄድ ካለባቸው አንድ ትልቅ ነገር መታሰብ ያለበት ይመስለኛል። የሁለቱ ሀገር ግንኙነቶች እና ጥቅሞች የኢኮኖሚያዊ፣ ባህላዊ፣ የደም ትስስሮች በሙሉ ከባድመ በላይ ይመስሉኛል። ባድመ እውነተኛዋ ምክንያት አትመስለኝም። በኤርትራና በኢትዮጵያ መካከል ብቻ ሳይሆን በሌሎቹ ጎረቤቶቻችን መካከል የኢኮኖሚ መተሳሰቡ ሲመጣ በጋራ መቆም ከምንም ነገር በላይ እንደሚሆን ማሰቡ ሲመጣ፣ ቅንነቱ ሲመጣ፣ ለህዝብ ጥቅም በአጠቃላይ ህዝብን ፍላጎትና ስሜት ወደ ማክበር ደረጃ ስንመጣ ድንበር ትርጉም የለሽ ይሆናል። ትንሽ ከኢኮኖሚ በላይም ጥረት የሚጠይቅ ነው። ከሌሎቹ ጋር ስናስበው ምናልባት ጅቡቲ ጋር ይቀል ይሆናል፣ ከኬንያ ጋር ትንሽ፣ ከሱዳን ጋር ትንሽ። ከኤርትራ ጋር ግን አንድ ብቻ ነገር ላይ የተንጠለጠለች ይመስለኛል። ይኸውም ጦርነት አስነሳ፣ የባድመ ጉዳይ ተነሳ፣ እሱ ሌሎች ነገሮችን በሙሉ ሸፈነ። ያ ጉዳይ በዛኛውም ሳይ በኩል በዚህኛውም በኩል ያሉ ትልቅ እሴቶችን ያጠፋ ነው እና አይ ቲንክ አሁን ያለው አመራር ይሄን ሊገነዘብ የሚችል ይመስለኛል። ነገር ግን አንድ ጀጀበጀ ነው። በሁለቱም በኩል መፍትሄ መፈለግ ከተቻለ ውህደቱ ቅጽበታዊ ነው። ውህደት ማለት የኢኮኖሚ ውህደት ቅጽበታዊ ነው። ከሌሎቹ ጋር ኮንፌዴሬሽን ብዙ ጊዜ አይወራም፣ ከጅቡቲ ጋር ካልሆነ በስተቀር። ከኤርትራ ጋር ግን ኮንፌዴሬሽን ብዙ ጊዜ የሚወራ ነገር ነው፣ ቅርብ ነው ማለት ነው። እና የፖለቲካ ጉዳዮችን መፍታት ከተቻለ በኢኮኖሚ በኩል ያለው አይ ቀላልና አውቶማቲክ ይመስለኛል።
እሺ ዶክተር ኢዮብ፣
ከቅርቡ ብነሳ የሚቀለኝ ይመስለኛል። ምክንያቱም ጠቅላይ ሚኒስትራችን ዶክተር አብይ ጥሪ አቅርበው ይህ ጥሪ አሁን ዶክተር ካሉት መሰረታዊ ሁኔታዎች የተነሳ ይመስለኛል። የኤርትራ ሕዝብና የኢትዮጵያ ሕዝብ አመጋገቡም፣ አለባበሱም፣ አኗኗሩም፣ ሃይማኖታዊ እሴቶቹም አንድ ናቸው። ምክንያቱም ዶክተር እንዳሉት ከኤርትራ ጋራ
የሚደረገው የንግድና የፖለቲካ ትስስር ከሌሎቹ ጋር እንደሚደረገው አይደለም። በዘመናት በረጅም ጊዜ አብረንም ነበር፣ ብዙም ነገር አብረን አሳልፈናል። የኢትዮጵያ ህዝብና የኤርትራ ህዝብ እንደ ህዝብ ችግር ያለበት አይመስለኝም። እንግዲህ አሁን ወደ ዶክተር ወዳነሱን ነገር ልመለስና ከኤርትራ ጋራ በጋራ የመኖር እሴት፣ ከኤርትራ ጋራ ብዙ ነገሮችን የማድረግ መንገዶች ሰፊ ይመስሉኛል። አሁንም ሁለቱም ሳይድ እኩል ከመጡና ውጭ ብሎ መነጋገር ከቻሉ እንደ ሀገር ማለት ነው። እኔ በበኩሌ ምኞቴ እይታዬ እንኳን ኤርትራና ኢትዮጵያ አይደለም የኢጋድ ሀገሮች እንደ ዩሮፒያን ዩኒየን ተዋህደው አንድ ኮሚኒ ገበያ ማርኬት ፈጥረው እንደ አንድ ሀገር በአንድ ቃል ሊናገሩ ቢችሉ ደስ ይለኛል።
እንግዲህ አሁን ወደ ማገባደድ ነንና ከማብቃታችን በፊት እስካሁን ያልተጠቀሰ ለመናገር የምትፈልጉት ነገር ካለ ዶክተር ሰይድ?
አይ ሁሉም ነገር የተሸፈነ ይመስለኛል። እንደው ለማጠቃለል ያህል እኔ ኢኮኖሚ ላይ ነው አስተያየት መስጠት የሚቻለኝ የነበረው። አንዳንዶቹ ፖለቲካዊ ናቸው፣ ድፍረት እንዳይሆንብኝ የተወሰኑ ነገሮችን ተናግሬያለሁ። ምን ማለት ነው የሚሰማኝ ግን ተነጣጥለው ስለማይሄዱ ብቻ ነው። አንዱ ትልቁ ነገር ምንድን ነው የተነሳንበት ነገር እንደተባለው የኢኮኖሚ ነው። በኢኮኖሚ የሚገኙ ውህደቶች የሚደረጉ ውህደቶች በመሰረተ ልማት ይታገዛሉ። እንደዚህ ሲሆን ደግሞ አብሮ በመቆም በባህልም ጭምር በመተሳሰር እነዚህ ነገሮች ማዳበር መልካም ነው። ዲሞክራሲ በሀገር ውስጥ የምናደርጋቸው ሀገሮች ተመሳሳይ እሴት ሲኖራቸው አይሸሹም። ለኢኮኖሚም ለአጠቃላይ በሌሎች ላሉ ውህደቶች አይበረግጉ። የምናደርጋቸው ነገሮች ሁሉ ከመንደር ያለፉ እና ጠቅላይ ሚኒስትሩ የሚያደረጉት ሀገር ውስጥ ያለውን ነገር በአካቸው አንድነት መፍጠር ካሉ በኋላ በውጭው ደግሞ ከጎረቤት መጀመራቸው እንግዲህ በሌላውም በአፍሪካ ሀገር ይቀጥላል ብዬ ተስፋ አደርጋለሁ። አይቲንክባቸው ከዛ በላይ ቢሆን መልካም ነው። እሳቸው ያዩት ይመስለኛል፣ የኢትዮጵያ መንግስት ያየው ይመስለኛል። በዛ አቅጣጫ ሲሄድ መልካም ነው ላሉ አመሰግናለሁ።
እሺ ዶክተር ዮብ፣
ሌላው የምችለው አንድና አንድ ነገር ብቻ ነው። ኢትዮጵያኒዝም አፍሪካን ናሽናሊዝም ነው በራሱ በስሬቱ ማለት ነው። ይሄ የ1910 የአፍሪካውን የጥቁሮች ሙቭመንት የፈጠረው ኢትዮጵያ ሀገራችን በአንድ በኩል ወደ ሰፊ ሆና በንጉሱም ጊዜ 63 በፈረንጆቹ 37 የአፍሪካ ሀገሮች የአፍሪካን አንድነት እንዲፈጥሩ ማድረጋቸው፣ ቀጥሎም ያሉት መሪዎች የቀደሙትን እዚህ ፋውንደሜንታል ሁኔታ ላይ ተመርኩዘው የአፍሪካን እይታ እንዲቀየር ቀለሊት ለፍተዋል። አሁን እኔ ልለው የምችለውና ቀረኝ የምለው አንድ የሚቆጨኝና ሁሌ የሚያንገበግበኝ የራሳችንን ጉዳይ ራሳችን መደገፍና መቃወም እንችላለን። ይህንም ችግር የለም። ጠቅላይ ሚኒስትራችን ብቻቸውን ሊያደርጉት የሚችሉት ነገር የለም። ኢንተርናሽናልም ናሽናልም የህዝብ ድጋፍ፣ የምሁር ድጋፍ፣ የገበሬው ድጋፍ፣ አጠቃላይ ኢትዮጵያ ህዝብ ድጋፍ ይሻል። ይህንን ለማድረግ እያንዳንዳችን በምንኛው መንገድ በየትኛው ቦታ በየትኛው ጊዜ ኮንትሪቢዩት ማድረግ እንችላለን? ኢትዮጵያዊነት ከዚህ ውጭ ሊሆናል። እኔ ሁሌ ኬኔዲን እንጠቅሳለሁ። በሄድኩበት ስብሰባ ላይ በተገኘሁበት ቦታ ላይ ሁሉ አስክ ኖት ዋት ዩ ካንትሪ ዱይንግ ፎር ዩ አስክ ዋት ዩ አር ዱይንግ ፎር ዩ ካንትሪ የሚለው አገሬ ምን አረገችልኝ ብለህ ስትጠይቅ ለአገሬ ምን አረግኩላት የሚለውን ጥያቄ አመስግን ብሎ ሲሉ በእውነቱ ከማንም የሰው ልጅ ከሆነ የአንድ ሀገር ተወላጅ ከሆነ ዜጋ ሊወጣም ሊጠፋም የሚችል አባባል አለ እና በዚህ ሴንቸሪ ይህንን ካደረግንና ዛሬ ሀገራችን የምትሄድበት መንገድ ላይ እንቅፋቶች ይኖራሉ፣ ስሜቶች ይኖራሉ፣ ጥሩ ነገሮች ይኖራሉ። እነዚህን ሁሉ በመቻቻል ከሄድን ከኬንያ፣ ከኡጋንዳ፣ ከሶማሌ፣ ከሱዳን፣ ከጅቡቲ ብቻ አይደለም ከ54 የአፍሪካ ሀገሮች ጋር የገበያ ኢንቴግሬሽን መፍጠርና ሀያል ልንሆን እንችላለን ብዬ አስባለሁ። አመሰግናለሁ።
እንግዲህ ዶክተር ሰይድ ኑሩ፣ ዶክተር ኢዮብ ኃይሌ ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።
አመሰግናለሁ። ዶክተር ኢዮብንም አመሰግናለሁ።
አመሰግናለሁ
ያለ ከሳቸው።
እሺ፣ በጣም ይስጥልኝ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ናት።
በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
አዲሱ አበበንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣
በደህና እደሩ።